The Voice of America.
በደቡብ ክልል ሸኮ ዞን ጉራፈርዳ ወረዳ የደረሰው ጥቃት ሰለባ የሆኑ የወረዳው ነዋሪዎች በማንነታቸው የተነሳ እየተጠቁ መሆናቸውንና ከቤታቸው መፈናቀላቸውን ገልጸዋል። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች በደቡብ ክልል ቤንች ሸኮ ዞን ጉራፈርዳ ወረዳ ከህብረተሰቡ ጋር ውይይት ያካሄዱ መሆኑ ተዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በበኩላቸው በጉራፈርዳ ወረዳ የተፈጸመውን ጥቃት በተመለከተ ዛሬ በግል የፌስቡክ ገጻቸው ባሰፈሩ ጽሑፍ ጥቃቱ ማንነትን መሰረት ያደረገ መሆኑን ተናግረዋል። የክልሉንም ሆነ የአካባቢውን የመንግስት ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጡ ለማድረግ ያካሄደው ጥረት ስልካቸው ስለማይነሳ ሊሳካለት አለመቻሉን ገልጾ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የሚከተለውን ዘገባ አስተላልፏል።
በደቡብ ክልል ቤንች ሸኮ ዞን ጉራፈርዳ ወረዳ ግንቀና ሾብ ቀበሌ ማነታቸው ባልተነገረ ታጣቂዎች የተፈጸመው ጥቃት ሰለባ የሆኑ የአካባቢው አርሶ አደሮች እጅግ እንደተጎዱና በከፍተኛ ስጋት ውስጥ መሆናቸውን ተናግሯል። ከቀበሌያቸው ሸሽተው በሌላ ከተማ ውስጥ ተተለሉት አቶ ተዘራ ይማም በቤተሰብ አባላት በታጣቂዎች እንደተገደሉባቸው ተናግሯል።
ብዙ ቤተሰብ ነው የተፈናቀለብኝ፣ ብዙ ቤተሰብ ነው የሞተብኝ። እኔ የቅርብ ቤተሰብ እህት ወንድም፣ የቤት ሰራተኛም ልጅም የተጨፈጨፈ ብዙ ቤተሰብ ነው የተጨፈጨፈ። እኛም እንዳለን አንቆጥረውም። ባለቤት ብቻ ፈጣሪ ነው ያተረፋቸው። ሮጦ ሮጦ ነው ያመለጡ እንደ እዛ አንቀሳይላቸው ቆጥሮ ነው እንጂ ለተረፉም አይቆጠርም። የተገኘላቸው እንጨፍጭፈዋል። ከእኔ አራት ቤተሰብ አልቆብኛል። አሁንም
የህግ የበላይነት ካልተከበረና ጥቃቱን የፈጸሙ ቡድኖች በቁጥጥር ስር ውለው የማያዳግም እርምጃ ካልተወሰደ እንደማይዘልቁት አስታውቀዋል።
ያለበት ስጋት ጠቅላላ እስካሁን ምንም ዋና የተባሉት ኃይል የተባለው ኃይል ላይ ምንም የገባና የተቆጣጠሩ ነገር ስለሌለ የተቆጣጠሩ ስለሌለ በጣም አሁንም ይቀጥላል። ስጋቱ እየቀጠለ ነው። በቀደሙም 16 ሰው፣ ዛሬ ደግሞ 22 ሰው፣ የዛሬውንም ደግሞ አዳር እንግዲህ ይመጣል ነው የሚያውቀው። ምንም የምናውቀው ነገር የለም። በጣም ከባድ ነው። ቦታውም አመች አይደለም። ዙሪያውን ጫካ የታቀፈ ስለሆነ በጣም አስቸጋሪ ነው ያለው ቦታ። ዙሪያውን ተከባችኋል የሚባል መረጃ ነው የሚደርሰን በየቦታው። በቃ በጣም ከባድ እና መከላከያ ሰራዊቱም ብዛት አለው፣ ግን የሚሆን አይመስለኝም። በቃ በጣም ከባድ ነው። ህዝብም አሁን ዛሬ ተስፋ ቆርጦ በቃ እስካሁን ተስፋ አልቆረጠም ነበር። ዛሬ አንድ የቀረ የለም። ወንዱ ብቻ ነው አሁን የቀረ። ሴትና ልጅ ተፈናቅሎ ሄዷል። ወንድም የተወሰነ ነው አሁን እንደው ባስባስ ያለ ምን ያዘነው ነገር የለም። የእጃችንንም ለሰብል ማሰባሰቢያና ማሰሪያ ብለን ጨርሰናል። ምን አሁን ችግር ላይ ነው ጠቅላላ ያለን። ችጋሩም ቢሆን ይጨርሳል። አሁን ደግሞ ማምሻም አለ ይባላል። የእሱን በአይናችንና በተጨባጭ ያላየን ሆኖ ነው እንጂ ማምሻም ወደ ወጀም ተቀበሌ ላይ ሁለት ሰው አንድ ተመቷል የሚባል መረጃ አለ። አገዳደሉ የተደራጀ ኃይል ነው። በገጀራ በጦር በጥይት ነው በቃ የተሰለፈው ኃይል በጣም የታጠቀ የሚመስለው ሚኒስቴሪ ያለው የጸጥታ አካል ነው የሚመስለው። በጣም ያደናግራል። የገጀራው ከፊት ይቀድማል። ባለጦር መሳሪያ ይከተላል።
ማንነታቸው እንዳይገለጽ የጠየቁን የሌላ የቀበሌው ነዋሪ ከጥቃቱ አምልጦ ቢፍቱ ከተማ መግባታቸውን ተናግረው ማንነታቸው የተመረጠ ጥቃት እንደሚፈጽምባቸው ተናግሯል። ከወጣት እስከ አረጋውያን፣ ከህጻናት እስከ እናቶች እንደተገደሉ ተናግረው በቂ የጸጥታ ሰራዊት ካልገባ አሁንም ጥቃቱ ሊደርስባቸው እንደሚችልም ገልጠዋል።
ወገኖቻችን እንደ ቅጠል ነው የረገፉት። እንደው በቃ በአጠቃላይ በጥይት ነው ማታ በጥይት ርምታ ነው በጊዜ ነው የተጀመረው። እያንዳንዱ ማህበረሰብ ደግሞ ገበሬ ነው፣ ምንም አቅም ምስኪን ነው። በአንድ ቀን ብቻ ወደ 12 አካባቢ መሆን ሰው በአንድ ቀን ተገደለ። ከዛ የቆሰሉትም አንተራቸው ሆስፒታል ሄዶ ነበር። እነሱ አሁን ጤንነታቸው ምን አይነት ሁኔታ ላይ እንዳሉም ራሱ አናቅም። የተረፍነው እኛም ጫካ ይዛው ተሸሽገን አድረን በነጋታው ነው ወጥተን ሬሳቸውን እናሱ ያነሳ ነው።
በከፍተኛ ስጋትና በፍርሃት መንፈስ ውስጥ መሆናቸውንም ለአሜሪካ ድምጽ ራዲዮ በስልክ ተናግሯል።
አሁንም ያለነው በስጋት ነው። አሁንም ምንም የሚጠጋበት ቦታ የለም። ሰው ጨርሰው በቃ በእግሩም በምኑም እየተሳሳቡ ወጥተዋ አልቋል። ተወሰኑ ሰዎች ነን። አሁንም ያለነው በጣም አስጊ ነው። አሁንም እየተኮሰ ነው እየወይዳቀው እና አሁንም ይህንን መንግስት ቢሆን ብቻን ንብረታችንንም ይዘን የተወሰነውን ህዝብ ከተረፈልንም ፈጣሪ እንግዲህ በህይወት የተረፈውን ራሱ መንግስት ተረክቦን አግባብ ባለው ሁኔታ ለምን እንደተፈጸመ ይሄንን የምመለከተው ክፍል ገብቶ አይቶ አጣርቶ እንደውም ትናንትና ህዝቡን ሰብስቦ የክልል መንግስትነን ባዮች፣ የዞንነን፣ የወረዳንን ባዮች ሰብስቦን ህዝቦቻችንን እንደገና ማታ ቃል ገብተው ያስጨፈጭፉ እነሱ ናቸው፣ ማንም አይደለም።
አሁን ታሱት ምን ያህል ይሆናል የተፈናቀለው ሰው ጨምሮ?
አረ ቁጥሩ በጣም ብዙ ነው። አረ በጣም ሰፊ ነው። ሰፊ ህዝብ ከሆነ በጣም በ1977 አካባቢ በሰፈራ መልክ በደርግ ጊዜ የሰፈረ ህዝብም ጭምር እኮ ነው። የአሁኑ ሰው ህዝብ ብቻ አይደለም እኮ በብዙ ነገር ነው። በቃ ብዙ ጉዳት ነው ያለን።
በተከታታይ ሁለት ቀናት የተፈጸመውን ጥቃት ተከትሎ ከፍተኛ የመንግስት ስራ ኃላፊዎች ከጉራ ፈርዳ ወረዳ ህብረተሰብ ጋር ውይይት ያደረጉ ሲሆን በውይይቱ ላይ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ፣ የጦር ኃይሎች ኤታ ማዦር ሹም ጀነራል አደም መሐመድ፣ የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል እንዳሻው ጣሶ፣ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውና ሌሎችም የስራ ኃላፊዎች ተገኝተዋል። በውይይቱ ሰሞኑን በአካባቢ በደረሰው ጥቃት ተፈናቀሉ ዜጎችና ሌሎችም የማህበረሰብ ተወካዮች መገኘታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በሌላ በኩል ደግሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ዛሬ በግል የፌስቡክ ገጻቸው ባሰፈሩት ጽሁፍ የአማራ ህዝብ ለፍትህ፣ ለነጻነት፣ ለአብሮነትና ለአንድነት ሲታገል ቢኖርም እስካሁን በኢትዮጵያ አስተማማኝ ሰላም፣ ፍትህና የግባይነት ሰፍኖ ሁሉም ኢትዮጵያውያን በየትኛውም የሀገራችን ክፍል በሰላም በነጻነትና በደስታ መኖር የሚቻልበት ሀገር ባለቤት መሆን አልቻለም ብሏል። ይልቁንም ከጊዜ ወደ ጊዜ ግፍና መከራ የተጠናከረ በአሰቃቂ ሁኔታ መጨፍጨፍና በግፍ መፈናቀሉ ተስፋፍቶ መቀጠሉን ገልጧል። ይህንን ሁኔታ ለመረዳት ብዙ ሩቅ ሳንሄድ ይህንን አንድ አመት ብቻ ወስዶ አዝማሚያውን መገምገሙ በቂ ነው ይላሉ። ከጥቅምት እስከ ጥቅምት ያለው አንድ አመት ብቻ በግልጽ የሚነግረን ግፍና መከራ ተጠናክሮ መቀጠሉን ነው። ማለቂያ የሌለው የጅምላ ጭፍጨፋ፣ በገፍ መፈናቀል፣ የንብረት ውድመትና በየሳምንቱ መርዶ መስማት የተለመደ እየሆነ መጥቷል ብሏል የውጭ ጉዳይ ሚኒስትር አቶ ገዱ። በመሆኑም ነገሩን በዝምታ ማለፍ የሚጎዳ መሆኑን በተግባር ያየነው በመሆኑ እየተፈጸመ ያለው በማንም ህዝብ ሳይሆን በጥቂት ቡድኖችና ግለሰቦች ሴራ መሆኑን በመገንዘብ ሁሉንም የኢትዮጵያ ህዝብ በአጋርነት የሚያሰልፍ የትግል አቅጣጫ ነድፎና ስትራቴጂያዊ ያሉትን ግብ ወስኖ በጋራ መንቀሳቀስ ጊዜ ሊሰጠው አይገባም ብሏል። የክልሉም ሆኑ የአካባቢው የመንግስት ስራ ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጡ ያደረግኩት ጥረት ባለስልጣናቶች ስልካቸውን ባለማንሳታቸው አልተሳካም። ሳገኛቸው እመለስበታለሁ። በተከታታይ ሁለት ቀናት ውስጥ በወረዳው በደረሰ ጥቃት 31 ሰዎች የተገደሉ ሲሆን 5 ሰዎችም ቆስሏል። 1500 ዜጎች ደግሞ ከቀያቸውና ከቤታቸው መፈናቀላቸው ተገልጧል። እስከ ትናንት ድረስ ደግሞ በወንጀሉ የተጠረጠሩ 16 ሰዎች በቁጥጥር ስር መዋላቸውን የቤንች ሼኮ ዞን አስተዳዳሪ አቶ ፍቅሪያማን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም